በጎንደሩ የጥምቀት በዓል አከባበር ላይ ለምእመናን መቀመጫ ተብሎ የተሰራ ርብራብ ተደርምሶ የ12 ሰው ሕይወት ጠፍቷል። እስካሁን በደረሰን ዘገባ መሰረት ከመቶ በላይ ሰው መቁሰሉ ተዘግቧል። ጎንደርና ባህር ዳር ላይ የነበሩትን የአከባበር ስርዓቶች ያደጋውንም ሁኔታ አስቴር ምስጋናው እንደሚከተለው አጠናቅራለች።
ዛሬ በጎንደር ከተማ በተከበረው የጥምቀት በዓል ላይ ለምእመናን መቀመጫ ተብሎ የተዘጋጀ የእንጨት ርብራብ በመደርመሱ የሰው ሕይወት ማለፉንና ከመቶ በላይ የሚሆኑ ሰዎች ቀላልና ከባድ ጉዳት እንደደረሰባቸው ቆየት ብሎ የወጡ መረጃዎች አመልክተዋል። በበዓሉ አከባበር ስነ ስርዓት ላይ የተገኙትና መድረክ የመምራት ኃላፊነታቸውን ሲወጡ የነበሩት መምህር አስካል ካሳው በጊዜው የተመለከቱትን በስልክ አካፍለውኛል።
ተፈጠረ ላይ በብዛት የነበሩ ህዝቦች ነበሩ እና አስተዳሩ የሚችለው ከሚችለው በላይ ተመጠን በላይ ይዞ ስለነበረ ሰው በፍቅር የሚከታተለው ጋለ ጥምቀት ስለነበረ በዚህ ምክንያት ሰው ወደቀ። በዚህ ምክንያት አለመረጋጋት የተፈጠረበት ምክንያት ይህ ነው።
የጉዳቱ መጠንስ ምን ያህል ነው? ምን ያህል ሰው ተጎድጉ ጉዳት ደርሶበታል? ምን ያህል ሰው ህይወቱ አልፏል? ጉዳት የደረሰባቸው በስፍራው የነበሩት የዓይን እማኝም በወቅቱ የነበረውን ሁኔታ እንዲህ ገልጸውታል።
መላከ ፀሐይ ቆሞች አጣ ገብረ ሚካኤል ሰራው ያው ከስራቸው ነበርኩኝ። ወዲያውኑ እንደዚህ በቆጥ ነገር የተሰራ ነው እና እሱ አራርቀው ስለተከሉ የሰዎቹን ጎዝ መሸከም አልቻለም እና በብዛቸው ወጡበት ወደቀ። ፖለቲካ ከምንጋምን ጋር አይያዝ
በስፍራው ስለነበረው ሁኔታ ተጨማሪ መብራሪያ ለማግኘት ከጎንደር ከተማ ከንቲባና ከሆስፒታል መረጃዎችን ለማግኘት ያደረኩት ሙከራ አልተሳካም። የጎንደር ከተማ አስተዳደር የሰላምነት መምሪያ ኃላፊ ለአማራ ብዙሃን መገናኛ ድርጅት እንደገለጹት ከመቶ በላይ የሚሆኑ ሰዎች ከባድና ቀላል ጉዳት እንደደረሰባቸው ገልጸው የሞቱ ሰዎችን ቁጥር ግን ከመግለጽ ተቆጥበዋል። የአደጋውን መንስኤ ለማጣራት ተጨማሪ ምርመራ እየተደረገ እንደሆነ ግን የጠቆሙት ነገር የለም። አሳዛኙ ሁኔታ ጥላው ቢያጠላበትም አመታዊ የጥምቀት በዓል በርካታ ሰዎች በተገኙበት ነው ዛሬ በድምቀት የተከበረው። በኢትዮጵያ በከፍተኛ ድምቀት ከሚከበረው የአደባባይ በዓላት ውስጥ አንዱ ጥምቀት ነው። በዓሉ ሃይማኖታዊ ስርዓትን በጠበቀ መልኩ ከመከበር ባለፈ የህዝቦችን ተከባብሮና ተቻችሎ የመኖር እሴት ማሳያና መተግበሪያም ነው። የጥምቀት በዓል በተለይ ዘንድሮ እየተከበረ ያለው ከኢትዮጵያ አልፎ የዓለም ቅርስ ሆኖ በተመዘገበ በሳምንታት ውስጥ ነው። የጥምቀት በዓል በአማራ ክልል በተለያዩ ከተሞች ዛሬ በደማቅ ስነ ስርዓት ተከብሯል። ለወትሮም ቢሆን የጥምቀት በዓል በድምቀት ከሚከበርባቸው የኢትዮጵያ ከተሞች ቀዳሚውን ስፍራ ትይዛለች ጎንደር። ድርጅት ዩኔስኮ በማይዳሰሱ ቅርሶች በዓለም ቅርስነት መመዝገቡ ደግሞ የዘንድሮውን በዓል የተለየ ድምቀት ሳይሰጠው አልቀረም። ትላንትና ዛሬ በጎንደር ከተማ የሆነው ይኸው ድምቀቱ የተንጸባረቀበት ነው። የ44ቱ ታቦታት መገኛ በሆነችውና በጥንታዊቷና ታሪካዊቷ የጎንደር ከተማ ቁጥሩ 2 ሚሊዮን የሚጠጋ የሀገር ውስጥና የውጭ ሀገር ሰዎች በበዓሉ መገኘታቸውን የበዓሉ አዘጋጆች ተናግረዋል። በበዓሉ ላይ ለመታደም እድል ሲያገኙ የመጀመሪያቸው መሆኑ ያወሱት የኢትዮጵያ ፕሬዚዳንት ሳህለ ወርቅ ዘውዴ ጥምቀትን ለመሳሰሉ ቅርሶች ትኩረት ሊሰጥ ይገባል ብለዋል።
ኢትዮጵያዊ እሴቶቻችንን የምንጠብቃቸው ካላቸው ምጣኔ ሀብታዊ ፋይዳ በመነሳት ብቻ ሳይሆን ቅርሶቻችን የማንነታችን መገለጫዎች፣ በተለይም የሰላም፣ የፍቅር፣ የመደጋገፍና የመረዳዳት መሰረቶች በመሆናቸው ጭምር ነው። እነዚህ ቅርሶቻችን ከየትም ይምጡ የትም ይሁኑ የሁላችንም ኢትዮጵያውያን የጋራ ቅርሶቻችን ናቸው። ሁላችንም ባለቤቶች ነን። የአንድነታችን፣ የአብሮ መኖራችን፣ የሁሉ አቀፍነታችን፣ የብዙአነታችን መገለጫ ነው ብዬ አምናለሁ። ኢትዮጵያም ቅርሶቿ ሲመዘገቡ ዩኔስኮም ያውቃቸው በኢትዮጵያ ቅርሶች ነው። የተከበራችሁ እንግዶች ክብራትና ክብራት፣ የጥምቀት በዓል በመላ ሀገራችን በእምነቱ ተከታዮች ዘንድ በድምቀት እንደሚከበር ይታወቃል። ሆኖም በጎንደር ያለው የአከባበር ስነ ስርዓት እጅግ የተለየ የደመቀ ስነ ስርዓት መሆኑን ለመጀመሪያ ጊዜ በቦታው በመገኘት ለመንገዘብ ችያለሁ። በጣም ያስደንቃል፣ በጣም ያኮራል። የኢትዮጵያ ሕዝብ በተለይም የጎንደር ሕዝብ ይህንን በዓል አክብሮ በማቆየት ላሳየውና ዩኔስኮ ድረስ እንዲደርስ ላደረገልን የራሱ አስተዋጽኦ ስላለው የተለየ ምስጋናዬን ለማቅረብ ወዳለሁ። በብዙ ቦታዎች ያሉ ቅርሶቻችንን ለትውልድ ያቆዩ ኢትዮጵያውያን በዚህ አጋጣሚ ለማመስገን ወዳለሁ።
ከ30 ዓመታት በኋላ ለመጀመሪያ ጊዜ በጎንደር ከተማ የሚከበረውን የጥምቀት በዓልን ለማክበር የተገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ መርቆሬዎስ በተወካያቸው አማካኝነት መልእክት አስተላልፈዋል።
በምናከብረው በዓለ ጥምቀት የፈጣሪን ቸርነት በማዘከር መንፈሳዊ አንድነታችንን በማጠንከር በኢትዮጵያውያን መካከል ፍቅር፣ አንድነት፣ ፍትህ እንዲኖር ወገንን መበደል፣ ተቋማትን ማቃጠል እንዲቀር ከትግስቱ በኋላ በሚመጣ ፍርድ እንዳንጎዳ ከትግስቱ በመማርና በጸሎት ለፈጣሪ ለበመንገድ የቤተ ክርስቲያናችንን ታሪካዊ ልልና በሚመጥን ስነ ምግባርና ሃይማኖታዊ ስነ ስርዓት በዓለ ጥምቀትን ማክበር የሁላችን ኃላፊነት መሆኑን ማመንና መተግበር ተገቢ ነው።
በበዓሉ ለመታደም ከተገኙት ከ30,000 በላይ የውጭ ሀገር ጎብኚዎች መካከል የኤርትራ ልዑካን ቡድን ይገኙበታል። በኢትዮጵያ የኤርትራ አምባሳደር ሰመረ ርዕሶም ከ50 ዓመታት በኋላ በዓሉን መታደም መቻላቸውን ለክልሉ መገናኛ ብዙሃን በሰጡት አስተያየት ተናግረዋል።
ወደኋላ 50 ዓመት ልመለስ። ልክ 50 ዓመቱ አሁን ያኔ ቀራማሽ ለስሙት የተሰሩ የሚጠራው የጎንደር ሰከንደሪ መምህር ሆኜ ለአንድ አመት የሰራሁበት በመሆኑ እና ይህንን ትዝታ እንደገና ተመልሼ ሳየው የነበረኝ ቅርበት እንደገና ቅርበት እንዲጨምርልኝ ስለሚያስችለኝ በጣም ደስ አለኝ። የጥምቀት አክብሮት ግሩም የባህል የሃይማኖት የቆየውን ቅርስ እንደገና ምን ያህል ወደ ፊት እየገፋ መሆኑን ሊያሳየን ቻለ። ስለዚህ በሙሉ ትዝታ የሚያሳድር ሁኔታ ነበር። የጥላቻ ጊዜ ያስከተለው ክሳራ ተገምግሞ ከእንግዲህ ወዲያ ከፍቅር በቀር ሌላ የሚያወጣ መንገድ እንደሌለ በየበኩላችን የተረዳንበት ስለሆነ እኔ ወደፊት የሚታየኝ ተስፋ ነው።
በበዓሉ የታደሙት ቀደም ብዬ ከጠቀስኳቸው የክብር እንግዶች በተጨማሪ ቀዳማዊ እመቤት ወይዘሮ ዝናሽ ታያቸው፣ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ፣ የባህልና ቱሪዝም ሚኒስቴር ዶክተር ሂሩት ካሳው፣ የጋሞ አባቶች የተገኙ ሲሆን የአዲስ አበባ ምክትል ከንቲባ ኢንጂነር ታከለ ኡማ ትላንት በተከበረው የከተራ በዓል ተሳት በዚያው ዕለት ማምሻውን ወደ አዲስ አበባ ተመልሰዋል። በተመሳሳይ በባህር ዳር ከተማ የጥምቀት በዓል በድምቀት ተከብሯል። የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም ለምእመናኑ ተከታዩን መልእክት ነበር ያስተላለፉት።
ዛሬ የሰው ልጅ ልዩ ልዩ ቋንቋ በመናገሩ መልኩ እንዳየሩ ጠባይ በመቀያየሩ ከብዙ ጎሳዎች፣ ከብዙ ነገዶች፣ ከብዙ ወላጆች፣ ከብዙ አባቶች፣ ከብዙ እናቶች የመጣ አስመስሎ ልዩነትን ፈጥሮ ልዩነትን ያወራ እንጂ መሰረቱ ግን የሰው ልጅ አንድ አባት፣ አንዲት እናት፣ አንድ አዳም፣ አንዲት ሔዋን ብቻ ናቸው። የመልካችን የቁመታችን መጥቆር፣ መቅላት፣ ማጠር፣ መርዘም ያየሩ ጠባይና የየአካባቢው የተፈጥሮ ሕግ ያመጣው እንጂ ከተለያየ ዘር የመጣን የተለያየ ዘር ያለን አይደለም። ዘር ቆጠራው ብዙ ከወረድን በኋላ ነው። ልዩነቱ ብዙ ከሄድን በኋላ ነው። እሱም የማይገባ ልዩ ነው።
በአከባበሩ ስነ ስርዓት ላይ ካገኘኋቸው የሃይማኖት አባቶች አንዱ የሆኑት አባትም ስሜታቸውን እንዲህ አካፍለውኛል።
ስሜ ሊቀ ሊቃውንት መኮንን መላክ እባላለሁ። ማገለግለው በባህር ዳር ሀገረ ስብከት ያራቱ ጉባኤ መምህር ሆኜ ነው ማገለግለው። እንደ ባህር ዳር ግን ስንመለከተው ከሌላው ጊዜ ለየት የሚያደርጉ አንዳንድ ነገሮች ያሉበት በዓል ነው የነበረው እና ከትናንትናው ጀምሮ ልክ መጽሐፍ ቅዱስ በሚያዘው መሰረት አጅበን ወረድን ታቦታቶቻችንን። ይህም ያው ታሪኩን እያስታወስን ስብከተ ዮሐንስን ልክ እንደዚያን ጊዜ ሁሉ ታሪኩን እያስታወስን በጣም ብዙ ህዝብ ታቦቱን ይዞ ወርዶ አድሯል ማለት ነው። ዛሬ ማለዳም ያው በተለመደው መሰረት ጌታችን ኢየሱስ ክርስቶስ ሌሊት ላይ እኩለ ሌሊት ላይ ስለሆነ የተጠመቀው ሌሊቱ 10 ሰዓት ጀምሮ ጥምቀተ ባህሮቻችን ሲባረኩ ነው ያደሩት። ያው ቅዳሴው አልቆ ማለት ነው የቅዳሴው ሰዓት ከሌሊቱ 7 ሰዓት ጀምሮ አበቃ። 10 ሰዓት ላይ ጀምሮ ጥምቀቶቻችን ባህሮቻችንን ባርከናል ማለት ነው። አባይ ማዶም ነበርኩ እዚህኛውም ላይ ነበርኩኝ ሁሉም ላይ። እንግዲህ የአባይ ማዶ ደግሞ በተለየ ሁኔታ ውሃው ዳርቻ ላይ ስለነበረ ታሪኩን እንደነበር ነው እና እንድናስታውስ የሚያደርግ ቦታ ነው የነበረው ማለት ነው። እና በአገራችን ያለውን ውሃ ፍጹም ዮርዳኖስን አድርገን የኛ ዮርዳኖሳችን ዞሮ ዞሮ ኢየሱስ ክርስቶስ ነው። ዮርዳኖሳችን ክርስቶስ በዮርዳኖስ ተጠመቀ እያልን እሱን እያስታውስ በማለዳ ተጠምቀን መተናል ማለት ነው። አሁንም ያለ ነው ያው ታቦታቱን በመሸኘት ላይ ነው፣ ወደ አብያተ ክርስቲያናቱ በማስገባት ላይ ነው ያለ ነው።
የአማራ ክልል ፖሊስ ኮሚሽን ማምሻውን በሰጠው መግለጫ ጎንደርን ጨምሮ በክልሉ በተለያዩ ከተሞች የተከበረው የጥምቀት በዓል በተለይ ከጸጥታ አንጻር በሰላም መጠናቀቁን አስታውቋል። የብሔራዊ መረጃና ደህንነት አገልግሎት ሰሞኑን ባወጣው መግለጫ በተለይ በጎንደር ከተማ የሽብር ጥቃት ለመፈጸም የተዘጋጁ ሁለት የጥፋት ቡድኖችን አላማቸውን ሳያሳኩ በቁጥጥር ስር መዋሉን ማስታወቁ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።